በዚሁ በትናንትናው ዕለት በቢሾፍቱ ሆራርሰዲ ሐይቅ ለመከበር በዝግጅት ላይ የነበረውና ከኦሮሞ ክብረ በዓሎች አንዱ የሆነው ኢሬቻ በዓል ላይ ለዘገባ ተገኝተው የነበሩ ጋዜጠኞች የተከታተሉትን በዝርዝር ለአሜሪካ ድምፅ ተናግረዋል። ጽዮን ግርማ የተወሰኑትን አነጋግራ ተከታዩን አጠናቅራለች።
አዲስ አበባ በስተደቡብ ምስራቅ 47 ኪሎ ሜትር ላይ በቢሾፍቱ ከተማ በሆራር ሰዲ ሐይቅ በየዓመቱ የሚከበረውና ከኦሮሞ ክብረ በዓሎች አንዱ በሆነው የኢሬቻ በዓል አከባበር ላይ እሁድ መስከረም 22 2009 ዓ.ም የተሰማው ዜና በዓለም ዙሪያ በርካቶችን ያሳዘነ ሆኗል። የኢትዮጵያ መንግስት ከበዓሉ አስቀድሞ በሰጠው መግለጫ በዚህ በዓል ላይ ከ4 ሚሊዮን በላይ ተሳታፊዎች እንደሚገኙ ገልጾ ነበር። በኦሮሚያና በኢትዮጵያ የሚከሰቱትን ጉዳዮች እየተከታተለ መግለጫ የሚሰጠው የኦሮሞ ፌዴራሊስት ኮንግረስ ፓርቲም በዚህ በዓል ላይ በሚሊዮኖች የሚቆጠር ህዝብ እንደሚገኝ ገልጾ መንግስት በዓሉን የፖለቲካ መጠቀሚያ እንዳያደርገው ሲያስጠነቅቅ እንደነበር ስንዘግብ ቆይተናል። በዓሉን ለማክበር ለማየትና ለመዘገብ በቦታው የተገኙ የአይን እማኞች ለአሜሪካ ድምጽ እንደተናገሩት ህዝቡ በዓሉን ለማክበር ወደ ከተማው መትመም የጀመረው ከቅዳሜ ምሽት ጀምሮ ነበር። በእለቱ ግን የተፈጠረው ግጭትና የተወሰደው እርምጃ ለበርካቶች ህይወት መጥፋት ምክንያት ሆኗል። ይህ ሪፖርት እስከተጠናቀቀበት ድረስ የኢትዮጵያ መንግስት በይፋ 52 ሰው መሞቱን ገልጿል። የሆስፒታል ምንጮች ለብሉምበርግ የዜና ወኪል የ100 ሰው ህይወት ማለፉን ተናግረዋል። ለአሜሪካ ድምጽ አስተያየታቸውን የሰጡ የአይን እማኞች ደግሞ ይህን ቁጥር 146 ያደርሱታል። የኦሮሞ ፌዴራሊስት ኮንግረስ በበኩሉ አጣርቻለሁ ያለውን መረጃ ጠቅሶ የ678 ሰው ህይወት ጠፍቷል ብሏል። ይህን በዓል እንዲዘግቡ የተለያዩ የሀገር ውስጥና የውጭ ጋዜጠኞች በኦሮሚያ ክልል ኮሚኒኬሽን ጽህፈት ቤት አማካኝነት ተጋብዘው እንደነበርና በዚህም መሰረት በቦታው ተገኝተው እንደነበር ገልጸውልኛል። ከነዚህ መካከል የተወሰኑትን አነጋግሬያቸዋለሁ። ይህን በዓል ለመዘገብ በቦታው ተገኝቶ ከነበሩት ጋዜጠኞች መካከል አንዱ አስተያየት በመስጠቱ ምክንያት ችግር እየደረሰበት እንደሆነ ጠቅሶ ስሙንና ማንነቱን እንዳልናገር ጠይቆኛል።
እኛ ቢሾፍቱ የገባ ነው በዓሉ ከመከበሩ አንድ ቀን በፊት ነው የገባ ነው። ከአዲስ አበባ በጊዜ ስለነበረ የተነሳ ነው። እዛ 11 ሰዓት ምናምን አካባቢ ገብተናል። የበዓሉ ድባብ ነበረ ታየው። ማለት ብዙ ሰዎች በዓሉን ሊያከብሩ ከተለያየ የኦሮሚያ አካባቢ እዛ ከተማ እየገቡ ነበረ። በተለያዩ የሰርቪስ የሚሰጡ ቦታዎች ላይ ያው የበዓሉን መንፈስ ታያለች። በተወሰነ ደረጃ ደግሞ ያው ተቃውሞውን የሚያሰሙ ደግሞ ሰዎች ደግሞ በግሩፕ ሆነው እየጨፈሩ ያልፉ ነበረ።
ይህን ሀሳብ ሌሎች ጋዜጠኞችም ይጋሩታል። ወጣቶች በቡድን ሆነው በመዘመር በመዝፈንና የተለያዩ መፈክሮችን በማሰማት በሰላማዊ መንገድ ተቃውሟቸውን ሲያሰሙ ነበር። እሁድ ጠዋት ሲነጋም የቀጠለው ይህ ነው። በርካቶች ተቃውሟቸውን እያሰሙ ወደ በዓሉ ማክበሪያ ስፍራ ሲያመሩ ነበር ይላሉ። የኬንያው ኔሽን ሚዲያ ግሩፕ የኢትዮጵያው ዘጋቢ ጋዜጠኛ አንዱ አለም ሲሳይ ወደ በዓሉ አከባበር ሲሄድ የተመለከተውን ይናገራል።
ልጆች በምንሄድበት መስመር ሰሺዎች በመቶ ሺዎች የሚቆጠሩ አይነት ሰው ነበርና ብዙ ሰው በየመሀሉ እኛም እየወረድን ከመኪና ወርደን እየቀረጽን ነበር። ተቃውሞዎች ነበሩ፣ የእጅ ምልክቱን ጨምረውም እንደዚሁ የሚገልጹ። መጨረሻ ላይ ወደ 3:30 ድረስ ፕሮግራሙ አልተጀመረም። ልጆቹ መድረኩ ፊት ለፊት ተቃውሟቸውን ቀጠሉ። ምልክት እያሳዩ በሰላማዊ መንገድ ነው የሚያደርጉት የነበረው። ገመድ ታጥሮላቸዋል መድረኩ ፊት ለፊት። መድረኩ ላይ አባገዳዎች ነበሩ። የተወሰኑ ሙሽራ ነገር ነበረ በአጋጣሚ የሚጋቡ ደሱ እያለ እነሱ ግን ምንም ንግግር ሊያስደርጉ አልቻሉም። ተቃውሟቸውን ቀጠሉ።
ስሙ እንዲጠቀስ የማይፈልገው ጋዜጠኛም ፕሮግራሙ በተባለው ሰዓት ሊጀመር አልቻለም ይላል።
3 ሰዓት ምናምንም ደርሶ ምንም የተጀመረ ፕሮግራም አልነበረ። እዛ ጋር የነበሩ አባገዳዎች፣ የተለያዩ ሽማግሌዎች እዛ ጋር ቁጭ ብለው ነበረ። ፕሮግራሙ ግን ምንም አልተጀመረም። ህዝቡ ደግሞ ከታች የነበረው ደግሞ የተለያየ የባህሉን ዘፈን የሚያካሄድ ነበረ። በአብዛኛው ግን ደግሞ ተቃውሞ እያሰማ ነበረ። ይፈቀ ረጅሙን ሰዓት ተቃውሞን በሰላማዊ መንገድ ሲያሰማ ነበረ። አንድ ሰው ተነስተው ፕሮግራም ለመምራት ተሞከሩ ድረስ ምን የተለየ ነገር አልነበረም። ዛፊን ለፊት የሚያሳዩ ተቃውሞ ምንም ሲያደርጉ የሚታይ አክሽን አልነበረም በፖሊስና በህዝቡማን። አብዛኛውን ሰው ለእኛ እንደሚታየን እና በፎቶግራፍ እንዳያዝ ነው አብዛኛውን ሰው ተቃውሞ ያሳይ ነበረ። የተቃውሞ ምልክት እጅ ወደ ላይ በማድረግ የመታሰር ምልክት ይመስለኛል ያንን ደግሞ ያሳይ ነበር አብዛኛው ሰው።
ሁለቱ ጋዜጠኞች ታዘብ ነው ያሉትን ሲናገሩ ተቃውሞ ሰላማዊ ነበር ይላሉ። የሳምንታዊው ሪፖርተር ጋዜጣ ዘጋቢ ጋዜጠኛ ዮሐንስ አንበርብር በቦታው ነበር። ከመድረኩ ፊት ለፊት ሆኖ ሁኔታውን በንቃት ይከታተል እንደነበር ይናገራል።
ልክ ስንደርስ ወደ ሀይቁ መግቢያ ዳርቻ ላይ ሁሌ ከዚህ በኋላ በቋሚነት የሚከበርበት ቦታ እንዲሆን ተደርጎ የተሰራ ትያለ ፊት ለፊቱም ብዙ ሰዎችን ማስተናገድ የሚችል ነው። በሱ በኩል ቀጭን መንገድ አለች። መጀመሪያ የተካሄደው ወደ ባህሩ ጋር የሚደረገውን ክብረ በዓል ለማየት ነበር። እዛ ቦታ ላይ ስንሄድ የኦሮሞ ሕዝብ የትራዲሽናል ሊደሮች ወይም ደግሞ አባገዳዎች የምንላቸው ወንዙን እየባረኩና በቄጤማ የመርጨት ስነስርዓት እየተካሄደ ቢሆንም በአብዛኛው ሕዝቡ ግን የተከተላቸው አልነበረም። በወቅቱ ሁሉም ማለት ይቻላል ወጣቶች በመንግስትና በኦህዴድ ወይም ደግሞ ክልሉን በሚያስተዳድረው ፓርቲ ላይ ተቃውሟቸውን ሳያቀርቡ ነበረ። ኦህዴድ በቃን፣ ወያኔ በቃን የሚሉ መፈክሮችን ሲያሰሙ ነበር የተመለከት ነው። እዚያ ቦታ የተካሄደው ስነ ስርዓት ተገባዶ የሊደሮቹ ወደ ተዘጋጀው ስቴጅ ሲመለሱ እዛ አካባቢ የነበረውን ሁኔታ ታድሞ የነበረ ሰው አብሮ የተመለሰ አለ። ከዛ በኋላ ደግሞ የሚመጣ በግሩፕ ሆኖ እየዘመረ የሚመጣ በዓሉ ታዳሚ ስቴጁ ጋር የነበረውን ስነ ስርዓት ሳይሆን በመጀመሪያ የሚደርሰው ወደ ባህሩ እየሄደ ትራዲሽናል የሆነውን ስነ ስርዓት አካባቢ ሆኖ በግሩፕ ሆኖ እየተመለሰ እዛ ቦታ ላይ ታደመ ማለት ነው።
ተቃውሞ በምን መልክ ነበረ ይቀርብ የነበረው? ከተሳታፊው በኩል ተቃውሞውን የሚያሰሙት በምን አይነት መልኩ ነበረ? ተቃውሟቸውንስ የሚያሰሙት ምን ያህል የሚሆኑ ተሳታፊዎች ነበሩ?
ኦልሞስት ሁሉም ታዳሚዎች በሙሉ ምንም ያለ ልዩነት በአንድ ተቃውሟቸውን ሲያሰሙ ነበር። ሁሉም በኦሮምኛ፣ አልፎ አልፎ በእንግሊዝኛ፣ አልፎ አልፎ አንዳንዴ በአማርኛ ይጠቀማሉ። በጣም ፒስፉል በሆነ መልኩ ሰላማዊ በሆነ መንገድ ባሉበት ቦታ ሆነው ምንም ያለማቋረጥ ያለመድከም 12 ሰዓት ተኩል በኋላ ከአራት ሰዓት ከተኩል ወይም 5 ሰዓት አካባቢ ድረስ ያለ ምንም መብረድ ተቃውሟቸው ምንም ሳይቀዘቅዝ ተቃውሟቸውን ሲያሰሙ ነበር የነበረው። በዛው ልክ ደግሞ በአካባቢ ላይ የነበሩት የጸጥታ አስከባሪዎች ሙሉ ለሙሉ የኦሮሚያ ክልል ፈጥኖ ደራሽ ወይም ደግሞ ልዩ ኃይል የሚባለው ይመስለኛል እነሱ ናቸው። ሙሉ ለሙሉ እነሱም ትጥቅ ምናምን ማለተኛ የሚሆን ሌሎች ትጥቆችን አላያዙም። ምናልባት በተለያዩ ቪዲዮዎች ላይ ተመልክታችኋቸው እንደሆነ የተገደበው ቦታ ላይ ቆመው በኦሮምኛ እያወሯቸው አንዳንድ እንቅስቃሴ ሲያደርጉ ለማለፍ ሲሞክሩ በኦሮምኛ እየተነጋገሩ እሺ ብለው እየተመለሱ ከመስመሩም ለማለፍ ሳይሞክሩ ከሄድ የነበረው ተቃውሞ እውነት ለመናገር በአካባቢው ከነበረው ሕዝብና ከነበረው የጸጥታ ኃይል ጋር ሲነጻጸር የአካባቢው ሕዝብ ወይም ደግሞ በዓሉ ላይ ታድሞ የነበረው ሕዝብ በጣም ቁጥሩ እጅግ ከፍተኛ ከመሆኑ አንጻር ወደ ቫዮለንስ ምናምን ቢገባ እንኳን መቆጣጠር የሚያስችል ሁኔታ አልነበረም። የፖሊስ ኃይል የነበረው የፖሊስ ኃይል ወይም ደግሞ በሰላማዊ እንደዚህ አይነት አድማዎችን አንድን ለማድረግ የሚያስችል የነበረ አልነበረም በብዛት ደረጃ ማለት ነው። ነገር ግን የቋንቋ ተናጋሪዎች እና የክልሉ ፖሊሶች በመሆናቸው እነሱም የእኛ ናቸው እያሉ ይዘምራሉ የልዩ ኃይሉን። እነሱም አንዳንድ ለማለፍ መስመሩን ለማለፍ የሚሞክሩ ሰዎችን ያለምንም ኃይል በኦሮምኛ እያናገሩ እሺ ቁጭ በሉም እያሉ ቁጭ እያስደረጓቸው በሰላማዊ ሁኔታ ነበር ሲከናወን የነበረው።
ጋዜጠኞቹ እንደሚሉት ነገሮች እየተቀየሩ የመጡትና ወደ ተጋጋለ ተቃውሞ የመጣው መድረኩ ላይ ለንግግር የወጡት ሰዎችን ተሳታፊው አንፈልጋቸውም በማለት በከፍተኛ ሁኔታ በመቃወሙ ነበር ይላሉ። ጋዜጠኛ አንዷለም ከዛ በኋላ የተፈጠረውን ሁኔታ ያስረዳል።
ከዛ በኋላ ወደ 3 ተኩል ይመስለኛል ብቻ እስከ 4 ባለው ሰዓት አገደማ ከአባ ገዳዎቹ የተወሰኑት ተነስተው አንድም ቄስ የኦርቶዶክስ ይመስለኛል አብረው ተነስተው ሊናገሩ ሞከሩ። ሊሰሟቸው አልቻሉም። በኋላ አቋረጧቸው። እንዲያውም ማይኩና የተወሰኑ 1-2 ልጆች ተቀብለው ሊያረጋጉ ሞከሩ። ከሰልፈኞቹ መሀል አንደኛው እንዲያውም መፈክር ምናምን በእንግሊዝኛ ወጥቶ ያው የተቃውሞ መፈክር አደረገ። እዛ በኋላ ነገሮች እኛ እንድንሄድ በኋላ በር እንድንወጣ ጋዜጠኞችን ከኋላ የነበሩ ከመድረኩ ኋላ የነበሩ ፌዴራሎች ፌዴራል ማለት ያው የሚሊተሪ ልብስ የለበሱ በብዛት ነበሩ። እዛው ነው ያደሩት ይመስለኛል። ፍራሾች ምናምን ነበሯቸው። ከኋላ ስናይ እዛ የነበሩት ውጡ፣ በቃ በዚህ በኩል እናንተ ውጡ ያስወጧቸዋል አሉን። አለዚያ በፐብሊኩም በኩል በፊት ለፊት መውጣት ይችላልላችሁ አሉን። መጀመሪያ በመድረኩ ላይ ሆነን ነው ስንቀርጽ የነበረው። ምክንያቱም መድረኩ ፊት ለፊት ነው እነሱም ተቃውሞ የሚያደርጉትና በደንብ በሰነ ስርዓት ስንቀርጽ ነበር። በኋላ ፕሮግራሙ እንደተሰረዘ ታወቀ። በቃ ከመድረኩ ላይ ወረዱ ሁሉም አባገዳዎች። ስለዚህ ፌደራሎቹ ማን ነው ፖሊሶቹ መሄድ አለባችሁ ብለው እኛንም ውጡ ብለው ማስወጣት ጀመሩ። ወደኋላ በኋላ በኩል እንድንወጣ አደረጉን። ወጣን። የተወሰኑ አንድ ሁለት ልጆች በፊት ለፊትም ከፈለጋችሁ መውጣት ትችላላችሁ አሉት። ብቻ መውጣት አለባችሁም ልቀቁ ተባለ። በዛ ሰዓት እኛ መልቀቅ ጀመርን። ከኋላ ግን ስናልፍ ያው የፌደራሎች ፖሊሶቹ ብዙ ነበሩ። ከኋላ በኩል ያሉት ኦልሬዲ ታጠቁ ሰዎች ነበሩ። እኛ ያው ነገሮቹ ስላላማሩን እኛ መሄድ ጀመርን። ሂዱ ስለተባልን አስቸጋሪ ነው ለእኛም ብለን ወጣን። እኛ መውጣት እየጀመርን ጥቂት እንደሄድን ነው ከኋላችን ያው ነገሮች እንደዛ ይሆኑ ዞረን በኋላ በኩል ወደፊቱ መጣን ማለት ነው። ከልጆቹ ኋላ ከሚቃወሙት ኋላ መጣን። እየወጣን ነው። ከዛ በኋላ ተኩስ ድምፅ ሰማን። ሰዎች መሮጥ ጀመሩ። ያየሁት
በዚህ ቦታ እስከ መጨረሻው እንደነበር ተገለጸልኝ። ከጋዜጠኛ ዮሐንስ አንበርብር ጋር ረዘም ላለ ጊዜ ቆይታ አድርጌ ነበር። ጋዜጠኛ ዮሐንስ አንበርብርም ተቃውሞ እጅግ ሰላማዊ ነበር ይላል። ተቃውሞ ሰላማዊ ከነበር ግጭቱ እንዴት ተፈጠረ ስል ጠየቅኩት።
ግጭቱ ከመነሳቱም በፊት የእምነት አባት ፕሮግራሙን ለመቀጠል አልቻሉም። እነሱም እንዲወርዱላቸው ስጠይቁ ነበረ። በአጠቃላይ በድምፅ እንዲወርዱላቸው እንደማይወክላቸው እየገለጹ ነበር የነበረው። ስለዚህ ፕሮግራሙ ማካሄድ አልተቻለም።
በኋላ ላይ የመጣው ግጭት እንዴት ነው የተከሰተው? አስለቃሽ ጭስ ተተኩሷል ተብሏል እና እሱ ምኑ ጋር ነው የተጀመረው?
ከዚህ በኋላ ባገሮቹ ስነ ስርዓቱን ማስቀጠል ስላልቻሉ አካባቢውን ጥሎ እነሱም ለመንቀሳቀስ ለመሄድ ወሰኑ። ያ እንቅስቃሴ ሲጀመር የተወሰኑ ብርከት ያሉ ወጣቶች ስቴጅ ላይ ወጡ። ስቴጅ ላይ ከስቴጅ ለማውረድ ተሞከረ። ከዛ በኋላ እንደገና ብዛት ያለው የትራዲሽናል ልብሶቻቸውንና ዱላ የትራዲሽናል የሚመርኮዝበት ዱላ የያዙ ወጣቶች ጌጤማ የያዙ ወጣቶች ድጋሚ በርከት ብለው እንትኑን ተቆጣጠሩት። እንደገና መድረኩን መቆጣጠር ስልሽ መድረኩን የመጠቀም ማለት ነው። ስቴጅ ላይ የመውጣት እንቅስቃሴ ነው እንጂ ስቲል አሁንም ሰላም አይነት ተቃውሟቸውን እያሰሙ በእርጋታ የምርጫም አይደለም በእርጋታ ወደ ስቴጅ ወጡ። በዚህ ሰዓት ላይ የእምነት አባቶቹም ወርደዋል። የእምነት አባቶቹ እየተሳሳስኩኝ ነው እንደዛ ምለው አባገዳዎችን ሪፈር ለማድረግ ፈልጌ ነው። ነገር ግን ፖሊሶቹ እንዲወርዱ ጠይቋቸዋል። ከዛ በኋላ ፖሊሶቹ እንደዚህ በሚጠይቁበት ሰዓት የተወሰኑት ይወርዳሉ፣ የተወሰኑት ለምን ይባላል እንጂ ስቲል አሁንም ሰላም አይነት ነገር ነው የተመለከትኩት። እኔ ማየት በሚችልበት ደረጃ የተመለከትኩት ያንን ነው። ከዚህ በኋላ ግን የሚመስለኝ ነገር ስነ ስርዓቱ አልቋል፣ መካሄድ ስላልቻለ መበተን አለበት ብለው የወሰኑ ይመስለኛል የጸጥታ ኃላፊዎቹ እና የጸጥታ ኃላፊዎቹ በእኔ አረዳድ ኃይል ወይም በማይክራፎን እንዲበተኑ ወይም ደግሞ የጸጥታ ኃይላቸውን አጠናክረው ወይም ሰው ኃይል ጨምረው እንዲበተኑ ፊዚካሊ ከመጠየቅና ወይም ደግሞ ከመበተን አማራጭ ይልቅ ያው ክራውድ እና ምንም አይነት መፈናፈኛ በሌለበት ቦታ ላይ አስለቃሽ ጭስን የተኮሱት። እንግዲህ ምናልባት አስለቃሽ ጭስን ምን ያህል እናውቃለን፣ የተሰበሰቡስ ምን ያህል ያውቃል አስለቃሽ ጭስ ሲባል የሚለው ለእኔ ጥያቄ ይሆንብኛል። ምክንያቱም ምን አይነት ድምፅ እንዳለው ማያውቅ አስለቃሽ ጭስ ማለት ዝም ብሎ ጭስ ሲሆን ምን ይሁን ማያውቅ ሊሆን ይችላል። ስለሰበው አካባቢ እንደዚህ አይነት ኤክስፖዠር እስከሌለው ድረስ ማለት ነው። እንደዛ ገምታለሁ። የአስለቃሽ ጭስ ሲተኮስ ከፍተኛ ፍንዳታ ነው ያለው። እንደገና ከወደቀ በኋላ ክራውድ ውስጥ ከፍተኛ ጭስ ነው የሚያመጣው እና ምናልባት ለማያውቅ ሰው ኤክስፕሎድ የሚያደርግ ነው ይመስለው፣ የሚፈነዳ ነው ይመስለው። ጭሱን ከጨረሰ በኋላ የሚፈነዳ ነው ይመስለው። ስለዚህ አስለቃሽ ጭስ ይሁን ምን ይሁን ማያውቅ ህብረተሰብ ካለ ወይም ደግሞ ማያውቅ ወጣት ካለ ድንጋጤ ይፈጥራል። ጩኸቱ ራሱ ሊፈነዳ ይመስላል። ቀጥሎ ጊዜያት ውስጥ ሊፈነዳ ብለው የሚያስቡ ሊሆኑ ይችላሉ። በዚህ ሁኔታ ውስጥ ከፍተኛ የሆነ ራስን የማዳን ሩጫ ነው የተገባው እና ስህተትም ይመስለኝ በዚህ ክራውድ ውስጥ አይደለም በኤክስፕሎዚቭ በሆነ ነገር ወይም ደግሞ ድምጽ ባለው ከፍተኛ ድምጽ ባለው ነገር ለመበተን እና በሚያስለቅስ እና ለመተንፈስ በሚያስቸግር ነገር ለመበተን መሞከር ይቅርና በውሃ እንኳን ሊደረግ የሚችል ነገር አይደለም። ምክንያቱም ምንም አይነት መፈናፈኝ የለውም። እንደዛ ማድረግ ተመሳሳይ ውጤት ነው የሚያስከትለው። እርስ በርስ በመጨፈላለቅ ስልፈትን ነው ሊያስከትል የሚችለው በማንኛውም መልኩ የሚሆነው። ስለዚህ መጀመሪያ ላይ ማድረግ የሚገባቸው ብዬ ማስበው በራሴ ቢሆንም ጥሩ ነው ብዬ የሚገምተው የሰው ኃይል ጨምረው ክራውዱን የመበተንና የማሳሳት እንቅስቃሴ አድርገው ቢሆን ኖሮ ምናልባት ልኪቱ ላይ ከሰት ይችል ነበር ብዬ ነው ማምነው።
ከዛ በኋላ ወዴት ሄዳችሁ እናንተ?
እኔ እዛው ነው እስከ መጨረሻ የቆየሁት። በተወሰነ ርቀት ውስጥ ሆኜ ለመከታተል የሞከርኩት ነገር ግን አብዛኛው ወጣት ራሱን ለማውጣት ሞከረ እና ወደ ከተማው በሚያስገለው መንገድ ነው አብዛኛው ወጣት የሄደው። ነገር ግን አፍቃሽ ጭሱ በሚወረወርበት ሰዓት ሙልት ብሏል የነበረው ቦታ በሰው ጭንቅንቅ ያለ ነው እና ጠርዝ ላይ በሁለት ጠርዞች ላይ ገደሎች አሉ። ወደ ውሃ ሚውስሉ ሊሆን ይችላል ይመስለኛል ወደ እንትን ወደ ዋናው ሃይክ እና ወደ 4 ሜትር ጥልቀት ያላቸው ነው። አንደኛው ደግሞ ውሃም ያለበት ነው እና አንድ ቦታ መሃል አካባቢ ላይ የተለቀቀው አፍቃሽ ጭስ ሰውን እርስ በርሱ እንዲገፋፋ ሲያደርግ ጥግ ላይ ጫፍ ላይ ቆሞ የነበሩት እና ተሰባት የነበሩ ሰዎች መቋቋም አይችሉም ግፊውን ስለዚህ ራሳቸውን ማዳን አልቻሉም። ከመሃል ሴንተር ላይ የተፈጠረው ግፊያ እነሱን ወደ ኋላ ነው የገፋቸው ስለዚህ ራሳቸውን ማዳን አልቻሉም እና በርካታ ሰዎች እዛ ውስጥ ነው የወደቁትና ብዙ ሰውም አልተመለከታቸውም ነበር ምክንያቱም ራሱን የማዳን እንቅስቃሴ ውስጥ ስለነበረ ነው። በዛ ወደ ከተማ ነው ማሱ ሄደው ማለት ነው አብዛኛው ሁሉ ወደዛ ነው ሄደው ወደ ከተማ ነው ሄደው ወደ ከተማ ሲሄድም እንደገና ከተረጋጋ በኋላ ተቃውሞን እያሰማ ነው ወደ ከተማ ሄደው። ነገር ግን በአቅራቢያ የነበሩ ሲወድቁ ያዩ ሰዎች የነፍስ አድን እንቅስቃሴ ለማድረግ ሲሞክሩ የፈጥኖ ኃይል ወይም ደግሞ ልዩ ኃይሉ ፖሊሶችም ሁኔታው መከሰቱን አይተው ወደዛ ነው ሲሯሯጡ የነበረው። እውነት ለመናገር የራሳቸውንም እኔ ስህተት ብዬ የምቆጥረው በእኔ አንደርስታንዲንግ ስህተት ብዬ ማምነውን መተኮስ የሌለባቸውን ነገር ካደረጉ በኋላ እነሱም በኦሮምኛ በፒካፕ እና በተለያዩ መኪናዎች ላይ ሆነው ድምፅ ማጉያ ባላቸው ላይ እንዲረጋጋ ህብረተሰቡ እንዲረጋጋ እየተሯሯጡ በፍጥነት እየነዱ እንደዛ ሲያደርጉ ነበር የነበረው። ነገር ግን አብዛኛው ማስ ይህንን ራሱን ለማዳን ጥሎ ነው የወጣው እና የተሰኮሰበት አፍቃሽ ጭስ ሳይሆን ቡሌት የተተኮሰ አይነት ነገር ነው የሚመስለው ምክንያቱም ነፍስ የማዳን ሩጫ ነው ሲሯሯጥ ያየሁት። ከዛ በኋላ ወደ አካባቢ ላይ ስመለስ እኔም ለመመልከት በሚያስችለኝ ርቀት ሆኜ ተሸሽጌ ከነበረበት ቦታ ለመመልከት ስሞክር ፒካፖች ሰዎች እየተጫኑ ሲያልፉ አየሁኝ እና ወደ በስተጋ በርካታ አስከሬኖች መሬት ላይ ወድቀው ሰዎች እያወጧቸው መኪና ወደ ሆስፒታል የሚያደርሳቸው መኪናም በቂ አልነበረም። የተወሰኑ የቀይ መስቀል አምቡላንሶች እና ራሱ የልዩ ኃይል መኪኖች ፒካፖች ያንን እርዳታ ለመስጠት ሲሯሯጡ ነው ያየሁት። ስላልቻሉ በርካታ ሬሳ እየጠበቁ ወድቆ ነበር። ከዛም ውጭ በርካታ ሰዎች ሕክምና ወደሚያደርሱበት ቦታ የሚደርስ መኪና ወይም ደግሞ የሚረዳቸው መኪና እስኪመጣ ድረስ በአካባቢው የነበሩ ጥቂት ሰዎች ሪላቲቭሊ አንጻራዊ ነው ቀድሞ ከነበረው አንጻር ማለት ነው እነሱ እየረዷቸው ሲጓጓዝ ነበር። ስቲል ደግሞ አላለቀም ነበር ውስጥ ያለው ሰው አውጥቶ ለመጨረስ።
በአንተ ግምት ወይም ደግሞ ያገኘኸው መረጃ ካለ ምን ያህል ሰው ህይወት ያለፈ ይመስልሃል?
እኔ በአካባቢ ላይ ከመድረሴ ወደ ትክክለኛው ቦታ ገደሉ ቦታ ከመድረሴ በፊት በርካታ አምቡላንሶች እና የፖሊስ ፒካፖች ሲያመላልሱ አይቻሉ። እኔ እንደውም በመጀመሪያ እኔም ርቀት ላይ ስለነበርኩኝ አደጋ የደረሰ ነገር አልመሰለኝም። በጭስ የታፈኑ ሰዎችን ወይም ደግሞ ራሳቸውን የሳቱ ሰዎችን የማድረስ የመርጋት ወደ ሆስፒታል የመውሰድ እንቅስቃሴ ነበር የመሰለኝ። ነገር ግን ከፒካፖቹ ጀርባ ላይ ሳይ በደን የሆኑ መንቀሳቀስ የማይችሉ ሰዎች ናቸው እርስ በርስ ተደራርበው እየተወሰዱ ያየኋቸው እና ምንድን ነው የተፈጠረው ብዬ ወደ ቅርበት ሲሄድ ማአት አስከሬን ነው እንትን ያለው መሬት ላይ ሆኖ እያየሁኝ ነው። የተወሰኑ የሕክምና እርዳታ ሰጪዎች የመጀመሪያ እርዳታ ሰጪዎች አንገት ላይ እና እጃቸው ላይ የደም ምት መኖሩን ለማረጋገጥ እየሞከሩ መሞታቸውን እያረጋገጡ በርካታዎችም የተጠርፉ። ከዛም በኋላ ግን ወደ ከተማው ስንመለስ ወደ ደብረ ዘይት ሆስፒታል የመንግስት ሆስፒታል ውስጥ ገብቼ ለመመልከት ሞከርኩኝ። በጣም አሳዛኝ ነገር ነው ለመመልከት የቻል ነው። በሁለት የዩኒሴፍ ድንኳኖች ውስጥ በርካታ አስክሬኖች ዝም ብለው ሰው እንዲለያቸው ዘመድ እንዲለያቸው ተከማችቶ ነው ያየሁት። ኢቨን በስርዓቱ እንትንም አልለበሰም። አስክሬን መሸፈኛ ከፈኖች ነገሮችም አልተደረጉም። ከኔ ከመምጣት በፊትም እንደሰማሁትኝ አንዳንድ ወዲኞቻቸውን አስክሬን ያገኙ ሰዎች የጫኑ መኪና እንደወሰዱ አይቻለሁ። እኔም እንትን ስል ያገኟቸውን የሚያውቋቸውን ሰዎች አስክሬን ገንዘው ራሳቸው ውስጥ የሚያውቁት አገናኝ እንትን እያለቀሱ ሲወስዱ ተመልክቻለሁ። እኔ ግን እዛው ድንኳን ውስጥ እንኳን በራሴ አይን ከ50 በላይ ቁጥር ያለው ነገር ግን እዛ ሆስፒታል ብቻ እንዳሌኑም ይታወቃል። ከዛ ሆስፒታል ውጪ ሌሎች ቦታዎች ሲሄዱ አሉ እና እኔ እንኳን ፐርሰናሊ ከ50 በላይ ቁጥር ያለው ለማለት ነው።
እሺ ዮሐንስ በጣም እናመሰግናለን ለሰጠህን መረጃ።
አመሰግናለሁ።